የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደም በቅድሚያ ለኦርቶዶክስ ተዋህዶ እምነት ተከታዮች እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ያልን መልካም ምኞታችንን እየገለጽን የዛሬ የጥር 10 ቀን 2012 ዓ.ም ተምረት ወይንም የጃንዋሪ 19 2020 ቅንብራችንን ይዘን ቀርበናል። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ የተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም ስለ ጥምቀት ክብረ በዓል አስመልክቶ የተዘጋጀ ጽሑፍ እናስደምጣለን። በመጨረሻም ሰፊ የጥያቄና መልስ ጊዜ ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Hello. ታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ ረጋይ ባብራ ጀምበሬ ዶክተር በ1996 ዓ.ም የተደረሰ መጽሐፍ ምዕራፍ 19 በስልጣን ኮርቻ ክፍል አንድ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ባብራ ጀምበሬ ዶክተር ምዕራፍ 19 በስልጣን ኮርቻ ክፍል 1 ኢትዮጵያ ተከሻ ላይ የቅኝ ግዛት ቀንበር በተነሳ ማግስት አርበኛው ስደተኛው ማሃጊሙም ዘመናዊ ትምርት የተማረውም አንዳውም ሳይቀር በአዲሱ መንግስት ውስጥ የስልጣን ድርሻ ይኖራን ባይ ሆነ። ንጉሰ ነገሱ ተለንደን ወደ ሱዳን ጉዞ እንደጀመሩ ህዝቡ በመተባበር ጠላትን እንዲወጋ በማሳሰብ እያከታተሉ በአውሮፕላን በራሪ ጽሑፎች ያስበትኑ ነበር። ሐምሌ 1 ቀን 1932 ዓ.ም ተመረተ በተበተነው አዋጃቸው የኢትዮጵያ ጀግኖች አርበኞች የእያንዳንዳችሁን ሙያ አውቃለሁ፣ ወደፊትም የምትሰሩትን የጀግንነት ሥራ ለማየት እናፍቃለሁ። አርበኞች በጀግንነታችሁ እናቶችና ሽማግሎች፣ ነጋዴዎች፣ ሌሎችም ሠራተኞች ስለ አገራችሁ ጥቅም በሥራችሁ በርቱ፣ ሁላችሁም የድካማችሁን ዋጋ ታገኛላችሁ ሲሉ ቃል ገብተው ነበር። ከዚህም በመነሳት ነበር አርበኞች የድካማቸውን ዋጋ ማግኘት መሾም መሸለም ይገባናል የሚል ጥያቄ የሚያቀርቡት። ኃይልን ለማጠናከር ማንን ከማን አስቀድሞ ወይም አስበልጦ መሾሙ ፈታኝ ሁኔታ ነበር ለንጉሠ ነገሥቱ። ወደ መንበረ መንግሥታቸው እንደተመለሱ የመጀመሪያዎቹን ሲቪል ሚኒስትሮች ሲሾሙ ታርበኞች መካከል በዚህ ማዕረግ የተሾመ አልነበረም። ይህ ባለመሆኑ አርበኞች ቅር በተሰኙበት ወቅት ሊጠይቋቸው አንድ ካህን አባ ገስጥ ቤት ሄደው በጨዋታ መካከል ተስደተኛውና ተግዞተኛው መካከል ሚኒስትሮች ሲሾሙ ንጉሠ ነገሥቱ ታርበኞች አንድም ሰው በተለይም እርሶን አለመሾማቸው በጣም ያሳዝናል በማለት የቁጭት ፍላጻ በልቦናቸው ጫሩባቸው። ሌሎቹን የአርበኞች መሪዎች አለመሾማቸው እንጂ እኔንስ ላለመሾማቸው ምክንያት ይኖራቸዋል። በአገር ደረጃ የትግል አስተባባሪ በመፈለግ ንጉሥ በመሾም ተካፋይ በመሆኔ ቂም ተይዞብኝ ሊሆን ይችላል ሲሉ መለሱ አባ ገስጥ ቅሬታቸውን በትዕግሥት ገዝተው። የቤቱ ኢያሱን ልጅ በማንገሱ እንደሆነ የጎንደር አርበኞችስ ደጃዝማች ዮሐንስ ኢያሱን ሊያነክሱ ሞክረዋል ነበርም? በእነርሱም በእርሶም ላይ ቂም ተያዙማ ተሸዋና ተጎንደር ታላላቅ የአርበኞች መሪዎች ጋር ተቃቃሩ ማለት ነው። ይህ ደግሞ የሚያዋጣቸው አይመስልኝም። ማንን ይዞ ጉዞ? እናንተ በተወጋችሁ በቆሰላችሁ በተንከራተታችሁ በስደት አብረዋቸው የነበሩትን ብቻ ተሾሙ። ህዝቡ ስለሚታዘብ ነገሩን አመዛዝ ነው ይሾሙት ይሆናል በማለት ታዘን ካህኑ ተማስቆጨት ወደ ማጽናናት ተመለሱ። ሌላው ቢቀር ያራዳ ዘበኝነቴን አላጣ፣ ይህም ባይሆን አገር ሰላም ይሁን እንጂ እያረስኩ ኖራለሁ፣ ርስ እንደሆን ሞልቷል፣ እድሜ ለአባትና እናቴ ሲሉ አባ ገስጥ መረር ባለ አነጋገር ለመለሱላቸው። ከዛም አባቱን ተከትሎ ወደ መጣው ወጣት ዞር ብለው ስምህ ማን ይሰኛል ልጄ ብለው ጠየቁት። ስሜ ገርማሜ ነው ሲል መለሰ ወጣቱ በቀልጣፋነት እስቲ አምላክ እናንተን እድል ያቀናው የኛስ እንዳሻው አሉ አባ ገስጥ ለተከታዩ ትውልድ መልካም ሲመኙ። ስማችሁ ታገራገር ሲጠራ ድረስ ለሀገራችሁ እንዲያ ታግላችሁ የናንተ ደል ሳይቀና የኛ ምኑ ይቀናል? በቆየው ወግና ስርዓት አይደለ ለትውልድ የሚሸጋገረው? በአንድ አቋሁን ታልተለወጠ ይሄ ጉዳይ ታልተለወደ በቀርቀር ያሰኛል አለ ወጣቱ ፈርጠም ብሎ። የቆየው ወግና ስርዓት ታልተለወጠ በቀር በሚለው ኃይለቃል አባ ገስጥ በጣም ተደነቁ። በሱ ድሜ የተሚገኝ ለጋ ወጣት አንደበት ይወጣል ብለው ያልጠበቁት ምሬት ነበርና በዚሁ ጊዜ ታሁን በፊትም በህልማቸው ያዩት ተዛላቸው። ያንንም በህልማቸው አነጋገራቸው በወጣት ተበስሎ ባለ በመሆኑ ገረማቸው። አሰብ ተደረጉም በኋላ በአዲሱ ዘመን አዲስ ያስተዳደር ስርዓት እየተመሰረተ ነው በማለት ወጣቱ ተስፋ እንዳይቆርጥ ሊያደርጉት ሞከሩ። ታባት ለልጅ ሲወርድ ሲወራረድ የመጣው የሀገር አስተዳደር ወግና ስርዓትማ መለወጥ አይገባው ጥልያንስ ሌላ ምን አደረገ? የአባታቻችሁን ወግና ስርዓት ተው ባላባትና ገባር ጌታና ሎሌ የሚሉ ነገር አይኑር አይደለም ያለው። ይህን ማን ተቀበለው? የቆየው ልማዳችን ይከበር፣ አስተዳደራችን አይለወጥ፣ ነጻነታችን አይገሰስ፣ ሰንደቀላማችን አይታጠፍ አይደል ያለው ህዝቡ። ስለዚህ አዲስ አስተዳደር አዲስ ስርዓት የሚባለው ፈሊጥ እኔ አልደግፈውም አሉ የወጣቱ አባት። ፋሽስቱ የጣሊያን መንግስት አገራችንን ሊወር ነጻነታችንን ሊያሳጣን ተገዢ ሊያደርገን የበቃው እኮ የሰለጠነው ዓለም ተደረሰበት የስልጣኔ ደረጃ መድረስ ቀርቶ ወደዛ በሚያደርሰው ጎዳናስ እንኳን ባለመጓዛችን የዘመናዊ አስተዳደር ስርዓት በአገሪቱ በመላው ባለመዘርጋቱ መሆኑ መዘንጋት የለበትም አሉ አባ ገስጥ። ለወግ መከበር ተከራካሪውን ካህን በነገር ሲጎነትሉ ተወደደም ተጠላም ለውጡማ በጊዜው መምጣቱ መጪከራል ላለ ወጣቱ ጣልቃ በመግባት ሳይጠየቅ ልጅ ታዋቂ ንግግር መካከል መግባቱ በአገር ወግ ነውር መሆኑን ባለመዘከር በህልም የሚያየሁት በእውን የሚሰማሁት በጣም የሚከነክን ነው። ይሆንም በልጅና በረኛ ትንቢት መነገሩ የቆየ ስለሆነ እድሜ ይስተንና እስቲ ወደፊት የሚሆነውን ለማየት ያብቃን አሉ አባ ገስጥ ወጣቱን ትክ ብለው የተመለከቱት። ነገሩን ሲያዳምጥ የቆየው ልጅ ዳንኤል አበበ ካህኑና ወጣቱን በየተራ በአይኑ ቃኘት ታደረገ በኋላ ፊቱን ወደ አባቱ አዙሮ ያንተን ልቦና የሳቡ መስሏቸው ጣሊያኖች በአዲስ አበባ ከተማ በስኮላ ደ ፕሪንቺፒ አምኒቲ ትምህርት ቤት አስገብተው ባስተማሩን ጊዜ ባላባቱና ሻለቆቹ በስልጣን ሽኩቻ እርስ በርሳቸው በሚያደርጉት መጠላለፍ ተያይዘው ስለወደቁ ህዝቡን ያስመረረውንም ባለቃና በመንዝር በባለርስት ጉልትና በገባር መካከል ያለውን ከባድ ቀንበር በማስወገድ በአዲስ ስርዓት ስለምናስተዳደረው ደስ ብሎታል በማለት አንድ ጣሊያናዊ መምህር አንድ ቀን በክፍል ውስጥ ነግሮን ነበር። ስለዚህ ለውጡ የተጀመረ ስለሆነ በዚሁ መግፋቱ የሚበጅ ይመስለኛል አለበትህትና። ዘመናዊ አስተዳደር ለመመስረት ተጠላት ወረራ በፊትም ሙከራ ተደርጓል። ባርነትንም ለማስቀረት በየዘመኑ አዋጅ ወጥቷል። ኢትዮጵያ የዓለም መንግስታት ማህበር አባል መሆን የበቃችውም ባርነትን በተወሰነ ጊዜ ውስጥ ከኢትዮጵያ ምድር ፈጽሞ ለማጥፋት ቃል ገብታ ነው። ለሀገር ነጻነት የታገለውም ያለ ዘር ልዩነት ሁሉም ስለሆነ በተጣለው መሰረት ላይ የሀገርን እድገት ለመገንባት ጥረት መቀጠሉ የሚቀር አይመስለኝም አሉ አባ ገስጥ ወደ ቤተ መንግስት ለመሄድ ሲነሱ። ተቤት ተቀሩት መካከል ባሻበበ ተቤተ መንግስት አካባቢ እንደሚወራው ንጉሠ ነገሥቱ ሌሎች ሰዎችን ሊሾሙ ነው ይባላል። ሹምሽር ሳይደረግ አይቀርም። በጎ አሳቢ የሆኑ ሹማምንት ለማግኘት እስቲ ያብቃ አሉ በፊታቸው ላይ የብሩህ ተስፋ ምልክት እየታየባቸው። የገስጥ ጌታ አበን ይሾሙት ይሆን? መቼም የድካሙን ዋጋ ማግኘት አለበት አሉ ባለቤታቸው ወይዘሮ ቆንጂት አብነት የምስራች ለመባልና ምስር ብሉ ለማለት በመጓጓት። አባገ ስተሹሞ ወኛንም እንደብቃታችን ታላሹሙንማ ደክሞ መና ሆነን መቅረታችን አይደለ አሉ ባሻበበ ያለቃቸውን መሾም በጉጉት እንደሚጠብቁ ሲገልጹ ቀጠል አድርገው ያ የኦሪ አባቴ ለሹመት ዛሬ ሰዎች ተጠርተዋል ብሎ ነበር እስቲ እነማን እንደተሾሙ ስልክ ደውዬ ልጠይቀው አሉ ስልክ ደውለው ያ ያልከኝ ጉዳይ ምን ጊዜ ይፋ የሚወጣ ይመስልሃል ብለው ጠየቁት ጓደኛቸውን የሹሞ ንግግሩ ብዙም ጊዜ አልወሰደ ባሻበበ ወደ ወይዘሮ ቆንጂት ዞር ብለው ሹመት ነበር አሉ እነማን እንደተሾሙ ዝርዝሩን ሊገልጽልኝ አልቻለም እንጂ በማለት ተናገሩ ወዲያው ቁርጡን ለማወቅ ባለመቻላቸው ወሽመጣቸው ቁርጥ ቢልም አባ ገስጥ ተቤተ መንግሥት ሲመጣ እነማን እንደተሾሙ ተርሱ እንረዳለን አሉ ወይዘሮ ቆንጅት በሉሲ ቸር ያሰማን የሥልጣን ሽኩቻው መቼም በቤተ መንግሥት አካባቢ ተጧጥፏል ይባላል አሉ ባሻበበ በአጠገባቸው የነበሩትን ወጣት አርበኞች ዳንኤልን ሙሉጌታንና መረጃ ጠናካሪያቸውን የተነበርክን በየተራ እየተመለከቱ ቀድሞንም ሌላ በማንገሱ ሲስማሙ ነው አባገስጥ በአንገታቸው ላይ ባብ የጠመጠሙት ስመክር ሐሳብ የነቀው አለ የአባገስጥ መረጃ ጠናካሪ የሚወጀው ልሳቸው አጥተውት ነው አንተ የምትመክራቸው አለ ወጣቱ አርበኛ ሙሉጌታ የጎሪጥ እየተመለከተ የእናንተ መከራከር አይረባም አካሉን ለአገሩ የገበረው ለነጻነቷ የታገለው አርበኛ ሳይሆን ሌሎች ሆነው አላሉ የሚሾሙት ጉድ እኮ ነው አለ ዳንኤል በቁጭት ውይቱ ሳይበቃ የቀድሞ ያራዳ ዘበኞች አለቃ የሸዋው አርበኛ ራስ አበባ አረጋይ የሜጀር ጄኔራልነት ማዕረግ ተሰጥቷቸውና የአዲስ አበባ ከተማ ገዥነት ተሹመው ወደ መኖሪያ ቤታቸው ተመለሱ በዚህም የቀድሞው መቆጨት ወደ ደስታ ተለወጠ ሹመት ያዳብር ለበለጠ ማዕረግ ያብቃው ባዩ ተበራከተ አድማጮቻችን አባ ገስጥ ራስ አበባ አረጋይ ባበራ ጀምበሬ ዶክተር ምዕራፍ 19 በዚህ ይጠናቀቃል የሚከተሉትን የምሽት ዝግጅቶችን አብራችሁን እንድትከታተሉ እንጋብዛችኋለን የዚሁኑ ክፍል 2 በሚቀጥለው ዝግጅታችን እናቀርባለን የጥምቀት አመታዊ በዓል አከባበር የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን ጥር 10 ከተራ ጥር 11 ጥምቀት ቀን እና ጥር 12 የቃና ዘገሊላ በዓላት በጊያመቱ በሶስት ቀን ተከታታይ ቀኖች ተከብረዋለች። ይህንኑ በሚመለከት የተዘጋጀ አጠር ያለ ታሪካዊና ባህል አዘል ጽሑፍ ይዘንላችሁ ቀርበናል። ከተራ በአጼ ይኩኑ አምላክ መንግሥት በ12ኛው ክፍለ ዘመን የተጀመረውና በአጼ ገብረ መስቀል መንግሥት በ15ኛው ክፍለ ዘመን በአደባባይ እንዲከበር የታወጀው የጥምቀት ክብረ በዓል ተመከበሩ አንድ ቀን ቀደም ብሎ የሚከበር ራሱን የቻለ ሰፋ ያለ እምነታዊ ታሪክ ያለው በጥንታዊት ኦርቶዶክስ ተዋህዶ ምዕመናን በደመቀ ሁኔታ የሚከበር ክብረ በዓል ነው። ከተራ ከተረ ተሚለው የግዕዝ ቃል የተወረሰ ሲሆን አለቃ ኪዳነ ወልድ ክፍሌ ከተረ ውሃ ገደበ፣ ውሃ አገደ፣ ውሃ ዘጋ በማለት ወደ አማርኛ ተርጉመውታል። ታዲያ በጊያመቱ ጥር 10 የጥምቀተ ዋዜማ ማለት ጀምበር ተመጥለቋ በፊት ቀደም ብለው የቤተ ክህነት አገልጋዮች ተሰባስበው ጊዜያዊ ውሃ ማጠራቀሚያ ገንዳ በመቆፈር ወይም በአቅራቢያቸው ያለውን ጅረት በመገደብ ለሚቀጥለው ጥር 11 የጥምቀትን ክብረ በዓል ለማክበር የሚሰበሰቡበት ምዕመናን እንዲጠመቁ የመጠመቂያ ስፍራ የሚያዘጋጁበት ዕለት ነው። የጥምቀት ክብረ በዓል ኤፒፋኒያ በግሪክ ወይም ኤፒፋኒ በእንግሊዝኛ ቋንቋ የጥምቀት በዓል ልደት በተከበረ በ12ኛው ቀን በምስራቅም በምዕራብም የሚገኙ የኦርቶዶክስና የካቶሊክ ክርስቲያኖች ያከብሩታል። የተወሰኑ ኦርቶዶክሳውያን አገሮች ኢትዮጵያን ጨምሮ ጥር 11ን በየዓመቱ ያከብሩታል። በተዋህዶ የኢትዮጵያ ቤተ ክርስቲያን የሚከበረው የጥምቀት በዓል እግዚአ ኢየሱስ ክርስቶስ በ30 ዓመተ ምሕረት 531 ዓመተ ዓለም በአጥማቂው ዮሐንስ እጅ በዮርዳኖስ ባሕር የተጠመቀበትን ዕለት ያስታውሳል። በዓለ ጥምቀት ተብሎም ይከበራል። ጥር 10 ቀን በከተራ በገጠርም በከተማም ታቦታት ተያሉበት ቤተ ክርስቲያናት ወደ ባሕረ ጥምቀት የሚያደርጉትን ጉዞና መንፈሳዊ አዳር በመንፈሳዊ አዳር በማድረግ በማግስቱ የጥምቀት ዕለት ተጠምቀ ሰማያዊ በመሬታዊ ይፈጸማል። ሊቃውንት እንደሚናገሩት ዘመነ አስራዮ የሚባለው ተጥር 11 ቀን ጀምሮ እስተ ነነዌ የሚኖረው ጊዜ ነው። በዚህ ጊዜ ውስጥ አምላክ ሰው ሆኖ በሥጋ መገለጡ በዮርዳኖስ በተጠመቀ ጊዜ የአንድነትና የሦስትነት ምስጢር መታወቁ በቃና ዘገሊላ ጥር 12 በተደረገው ሰርግ ላይ የመጀመሪያው ተአምር በመፈጸሙ አምላካዊ ኃይሉ መገለጡ እየታሰበ ምስጋና ይቀርባል። የቅርስ ጥናትና ጥበቃ ባለሥልጣን ባህሉን በማስመልከት በማይዳሰስ ባህል እና ቅርሶች መዝገብ ውስጥ ይህ ባህል እንዲመዘገብ ለመንግሥታት ድርጅት የባህል ተቋም ድርጅት ዩኔስኮ በላከው ሰነድ ስለ ክብረ በዓሉ ታሪካዊ ዳራ እንዲህ ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጉዞና በአደባባይ የምታከብራቸው ታላላቅ በዓላት እንጂ እንደ ጥምቀት የሆነው የጥምቀት በዓል አከባበር የሚጀመረው ከተራ በመባል በሚታወቀው የዋዜማ ዕለት ጥር 10 ጀምሮ ነው። ከተራ መከተር መገደብ ማለት ነው። በጥምቀት ዋዜማ ታቦተ ሕጉ ተቤተ ክርስቲያን ወጥቶ ውሃ ባለበት አካባቢ ስለሚያድር የያጥበያው ቤተ ክርስቲያን ህዝብ እየተሰበሰበ በወንዝ ዳርና ውሃ ባለበት አካባቢ ድንኳን ይተክላል ወይም ዳስ ይጥላል። እንደ ያጥበያው ቦታ ተከልሎና ተለግቶ ታቦታቱ በድንኳን የሚያድሩበት የታቦት ማረፊያ ውሃ የሚከተርበት ወይም ሰው ሰራሽ የግድብ ውሃ የሚይዝበት ስፍራ ባህረ ጥምቀት እየተባለ ይጠራል። እነዚህ ቅዱሳን ነገስታት አብርሃም እና ጽባሃ በዘመነ ነገስታቸው ይህ በዓል በመላው ኢትዮጵያ እንዲከበር የብሔራዊ በዓልነቱን አጸደቁ። በዓሉ በየዓመቱ ያደገ መጥቶ በአጼ ገብረ መስቀል ዘመነ መንግስት በ6ኛው መቶ ክፍለ ዘመን ቅዱስ ያሬድ በዘመኑ ይፈጸም የነበረውን የበዓል አከባበር በማየት ለበዓሉ አከባበር የሚስማማ የዜማ ስርዓት አዘጋጀ። ቅዱስ ያሬድ ለበዓሉ ያዘጋጀው ዋዜማ ድርሰትም ተበዓሉ ዋዜማ ከተራ ጀምሮ የሚፈጸም በመሆኑ ለበዓሉ ተጨማሪ ድምቀትና ስርዓት ሰጥቶታል። ቅዱስ ላሊበላም በ12ኛው መቶ ክፍለ ዘመን ታንድ ወጥ ድንጋይ ፈልፍሎ ባነጻቸው ውቅር አብያተ ክርስቲያኖች ሥራ ውስጥ በዓሉን ሁሉም ውቅር አብያተ ክርስቲያናት በአንድነት የሚከበርበትን ቦታ በዮርዳኖስ ወንዝ ስም ምሳሌነት አካቶ ሰርቶታል። እስካሁንም ድረስ በላሊበላ ከተማ የሚገኘው ይህ ቦታ ዮርዳኖስ በመባል ይታወቃል። ተዛ በኋላ የተነሱ ነገስታት አጼ ኩኖ አምላክ 13ኛው መቶ ክፍለ ዘመን፣ አጼ ዘርዓ ያዕቆብ እና አጼ ናኦድ 15ኛው መቶ ክፍለ ዘመን፣ ካህናቱና ህዝቡ ታቦታቱን አጅበው በአንድነት የሚያከብሩበትን ይህንን ጥንታዊና መንፈሳዊ በዓል በየዘመናቸው ደምቆ እንዲከበር የየበኩላቸውን አስተዋጽኦ ማድረጋቸው ይታወሳል። በ17ኛው መቶ ክፍለ ዘመን በጎንደር የነገሱት አጼ ፋሲል ለመዋኛ ገንዳ ያሰሩት የጥምቀት በዓል ማክበሪያ የተደረገ ሲሆን በ19ኛው መቶ ክፍለ ዘመን ተነገሱት ዳግማዊ አጼ ምኒልክ ጀምሮ በአዲስ አበባ በዣን ሜዳ ይህ በዓል በድምቀት እየተከበረ ይገኛል። ለሶስት ቀናት ያህል ተከታትሎ እስተ ቃና ዘገሊላ በተከታታይ የሚከበረው በዚህ ታላቅ ሃይማኖታዊ ሥርዓት ላይ መንፈሳዊ መዝሙሮች፣ የተለያዩ ስልት ያላቸው ያሬዳዊ ዜማዎችም ይደመጣሉ። በበዓሉ ላይ የየአካባቢው ዘፈኖች፣ ጭፈራዎችና ውዝዋዜዎች በስፋት ይከናወናሉ። የተለያዩ ባህላዊ ጨዋታዎችም ይደረጋሉ። በዓለም እነዚህን ጥበባትና ስነ ቃለ ሀብቶች ጠብቆ ተትውልድ 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 ለማስተላለፍ ያለው ጠቀሜታ ከፍተኛ መሆኑ የታወቀ ነገር ነው። ስዕላዊ ተሆነው ተሃይማኖታዊና መንፈሳዊ አከባበሩም በተጨማሪም ባህላዊ ገጽታው ይንጸባረቃል። ወጣትና ኮረዳ የሚተጫጩበት፣ የፍቅር አጋራቸውን የሚመርጡበት አጋጣሚዎችን ተመፈጠሩም ጥብቅ ሰንሰለት ነው። በየዓመቱ በኢትዮጵያ የሚከበረው ጥምቀት በዓል ታቦታት ተመንበራቸው ወጥተው በባህረ ጥምቀት የሚከበር በመሆኑ የሀገሩን ሰው ብቻ ሳይሆን ዓለም አቀፍ መስህብነትን በመጎናጸፉ ቱሪስቶችንም ይጋብዛል። ከአዲስ አበባ እስተ ላሊበላ፣ ከአክሱም እስተ ጎንደር፣ ከአሰላ እስተ ጅማ፣ ከዛም እስተ ጋምቤላ ባህሉም ባሉ ስፍራዎች ባሉ ደምቆ ይከበራል። የመንመናንም ሆነ የዲያቆናት የካህናት አለባበስ በሚማርኩ ባህላዊ አልባሳት የተዋበ በመሆኑ ተውጭም ሆነ ታገር ውስጥ በበዓሉ ለሚታደም ሁሉ አዲስ ሆኖ በየዓመቱ ይቀርባል። ተሃይማኖታዊው ስነ ስርዓት በኋላ ካህናት በሐሌታ፣ ወንዱ በሆታ፣ ሴቱ በልልታ ታቦተ ሕጉን አጅበው እንዳመጣጣቸው ወደ የአጥቢያ ቤተ ክርስቲያኖቻቸው ይሸኟቸዋል። በኢትዮጵያ የቅርስ ጥናትና ጥበቃ ባለሥልጣን ፓሪስ ለሚገኘው የተባበሩት መንግሥታት የትምህርት የባህልና የሳይንስ ማዕከል ዋና ጽሕፈት ቤት ወይ ተላይ እንደጠቀስነው በእንግሊዝኛ ድህረ ቃላት ዩኔስኮ በኢትዮጵያ የዘመን አቆጣጠር 2010 የገባው ማመልከቻ የተቀባይነት አግኝቶ በዚህ በያዝነው በ2012 ዓመተ ምህረት ዓለም አቀፍ በዓል ተብሎ እንዲከበር መደረጉ ሁላችንንም ሊያኮራን ይገባል። ይህ ባህላዊና ታሪካዊ በዓል ታሪካዊ ዓመት በዓል ለሁላችንም ታሪካዊና የባህላዊ ጥበብ ዓለም አቀፍ ይዘት መያዙ የኢትዮጵያ ክብር መሆኑን መገንዘብ ይገባል። እንኳን ለጥምቀት በዓል በሰላም አደረሳችሁ።
አድማጮቻችን ቀጣው ጊዜ የውይይት ጊዜ ነው። ቀደም መልስ ጊዜ ነው። ባለፈው ሳምንት ከዛሬው እንግዳችን ጋር ብዙ ውይይቶች አድርገናል። በኢትዮጵያ ስላለው ምስቅልቅል ሁኔታ አስተማዋያታችንን ታስተውሳላችሁ። ፕሮግራሞች ተከታታዮች እንግዳችን አቶ አየለ መንገሻ ይባላል። የኢትዮጵያ ህዝብዋ ኢትዮጵያና ህዝቡ ያገጠማቸውን መከራና ፍዳ ተጠያቂዎች እንደማን እንደሆኑ በመረጃ ተደግፈው ወሬዎችን በመስጠት ይታወቃል። ለፈም ሳምንት የነሳፋ ባለ ሁኔታ ሄዶበታል። ዛሬም በዛሩ ውይይታችን ይሄንን እንቀጥላለን። መጀመሪያ በቅድሚያ ተናስተልኝ አቶ ያለው እንኳን ለበዓለ ጥምቀቱ አደረሰልህ በመጀመሪያ ሰላም።
አመሰግናለሁ እንኳን አብሮ አደረሳችሁ ላለው እኔ እድሉ ስለተሰጠኝ አመሰግናለሁ።
እሺ እሺ አልባዛረም ለት እንደዚሁ እንግዲህ ለማቅረብ በጥያቄ መሰረት ፈቃደኛውን ማቅረብ በጣም እናመሰግናለን። በኢትዮጵያነት ሬዲዮ እና በዝግጅት ክፍል ያላጠናቀቅናቸው ጥያቄዎች ስለነበሩን ነው እና እነሱን እንከተላለን። ሲወደዛ ካላጠናቀቅናቸው ጥያቄዎች በፊት እሱን ከማቅረብ በፊት በዛሬው ለት በአገራችን ያው እንደተለመደው ጽንፈኞች ይሄን የማይባል መከራብ ኢትዮጵያ ህዝብ ላይ ፍዳ ያደረሱ ነው። እሱን በሚመለከት አንዱ ይሄንን የጥምቀትን በዓል ምክንያት በማድረግ ለሚደረግ ዝግጅትና በዓል ባህሉም ታሪኩም በሆነው በኢትዮጵያ ህዝብ ላይ ጫና በፍጠር ሰንደቅ ዓላማውን አትይዙም ለቤተክርስቲያኑ ክብርና የጥ የሆነውን በሌሎችም በሚመለከቱ ነገሮች ሁሉ የነጠቁ በመጣል እንደውም የጽንፈኞችን ጨርቅ ቀደውና ቀለም ነክረው እንትን ያሉትን እየሰቀሉ ነው በመትኩ እንግዲህ ጽንፈኞችን እንት ማለት ነውና በሃይማኖቱም ላይ ዘምተዋል ማለት ይቻላል። አሁን እንግዲህ የመጣው ሁኔታ ይሄንን የሚያሳየው ንደክራብይም ዛራት ኪሎ ሆነ ሲፈጸም በቅድስተ ስላሴ ያው ነበር ይመስለኛል ከዛ ያርቁ ቦታ ስላደለ እና ይሄን ነገር እንዴት ነው ተከታተልከው? ኢትዮጵያ ውስጥ አሁን ባለው ሁኔታ በሃይማኖቱም ላይ መጥተዋል ጽንፈኞች ኢትዮጵያ ህዝብ ደግሞ ያው የሚፈልገውን እነሱ የሚፈልጉት ሳይሆን መስተቀር ህዝብ የሚፈልገው ነገር እንዳርግ የተከለከለ ነው። እስቲ በዚህ ዙሪያ ላይ አጠራ ያለ ቆይታ ብናደርግ መስመሩ ያንተ ነው።
እሺ አመሰግናለሁ። አዎ እኔም ተከታትየዋለሁ በአገር ውስጥ ያለውን ነገር። በአገር ውስጥ ለነገሩ በየጊዜው የተወሰነ ጎላ ያለ ነገር ሲፈጠር እንደ መነጋገሪያ አጀንዳ እያያዝን ነው እንጂ ሀገሪቱ ምስቅልቅል ውስጥ ከገባች 30 ዓመቷ ነው። በሞከሪያ ነው የሆነችው። ሪሰርች ማዕከል የኢኮኖሚ የፖለቲካ የውጭ ጉዳይ ፖሊሲ ወታደራዊ ጸጥታ ጉዳይ የነዚህ ነገሮች ሁሉ በአለም ላይ ያሉትን ነገሮች መሞከሪያ ሲያረጋቸው ነው የቆየ። አንድ ቋሚ መንግስት ያላት ሀገር አትመስልም ነበር። በሽግግር ቻርተር የቆየች ሀገር ነች በ30 አመት ሙሉ ማለት ይቻላል። ቋሚ መንግስታዊ አሰራርና አወቃቀር የለም። ቋሚ ደንቦች መመሪያዎች ህጎች አሉ። ህገ መንግስቱንም ራሱ ጽፎ ያስረከበውን የህወሓትን ማኒፌስቶ እንኳን ማክበር የማይችል የጋጥ ወጦች ቡድን ነው። ስለዚህ ያ እየተያያዘ መጥቶ ነው አሁንም ምስቅልቅሉ እየባሰ እየባሰ ከመሻል ይልቅ ውስብስብ እየሆነ የመጣው እና የመጀመረው ጎንደር ከተማ ተከሰተ የተባለው ፍንዳታ በመፈጸም ጥምቀቱን ለማስተጓጎል ጥረት ያደረጉ የቤትና የገንዘብ ቃል የተገባላቸው ህገወጦች ተያዙ ከሚለው ነው መነሳው። ይህንን የብሔራዊ መረጃና ደህንነት አገልግሎት ኃላፊ ነው ያቀረበው። ይህንን ሲያቀርብ በመጀመሪያ እየተከታተለው ከቆየ እስከ ጥምቀት ድረስ ለምን ቆየ ነው። ሁለተኛ እንዴት ሊይዛቸው ቻለ። ሶስተኛ ቤትና ገንዘብ ቃል እንደተገባላቸው ከመርመራ በፊት እንዴት ታወቀ? ስለዚህ ያንን ችግር ለመፍጠር ድራማውን የጀመረው የአብይ መንግስትና የደብረጽዮን የትግራይ ራሱን የቻለ አንድ መንግስት ሁለቱም በቅንጅት የሚያደርጉት ህገወጥ ተግባር ነው። አብይ ንግግር ላይ በነበረ ጊዜ አብዮት አደባባይ የተፈጸመው በነጌታቸው አሰፋና በሌሎቹ ታምኖበት አብይም ራሱ ታክሎበት ተነጋግሮበት ተቀባይነት እንዳገኝ እስቲ ፈንጂ ፈንዳና ትንሽ የደሃ ልጆች ይጎዱ ብሎ የፈጠረው አይነት ክስተት ነው የተከሰተው እና የኢትዮጵያ ህዝብ መዘናጋት የሌለበት ነገር ቢኖር ወንደር የተሞከረው ሙከራ ራሱ ኦነግ የሚመራው መንግስት ያቀነባበረው እቅድ መሆኑን ማወቅ ያስፈልጋል። እና በህዝበ ክርስቲያኑ ወይም በአማራ ህዝብ ተቀባይነትን ለማትረፍ የተደረገ ተራ አሉባልታ ነው። በሌላ በኩል በዛሬው ዕለት እና ትናንትናም ቢሆን ታቦታት ሲወጡ ዛሬም ደግሞ ንግሱ እየተከናወነ በሆነበት ቀን በተለያዩ አካባቢዎች በተለይ በሞጆ በደብረ ዘይት እንደዚሁም በስልጤ ዞን ስልጤ በሚባለው አካባቢ እንዳይከናወን የተደረገበት ነገር ነበር። ሐረር ከተማ እና ሌሎችም አካባቢዎች እንደዚሁ በመንግስት አሁን ብዙ ሰው ጆሃር ነው የሚለው ግን አይደለም ጆሃርም አብይም አንደናቸውና በመንግስት በተቀነባበረና በተዘጋጁ ጸረ ኦርቶዶክስ በሆኑ ኃይሎች አማካኝነት ወቅታና ችግሮች እየደረሱበት ነው። ባንዲራዎች እየወረዱ እየተቃጠሉ ነው። ሌላው ቀርቶ መርሳ በሚባለው የወሎ ክፍለ ሀገር እንኳን ባንዲራዎች ወርደው ተቃጥለዋል። እንግዲህ የአማራው ክልል እንኳን የራሱን ሰላም ማስጠበቅ አልቻለም እንኳንስ በሌላው ክልል። እና እነዚህ ውስብስብ ነገሮች ያከናወናቸው ያሉ ኦርቶዶክስን አማራን ሰላም መንሳት ሃይማኖታቸውን ተሽገደው እንዲቀይሩ የማድረግ ከነበሩበት ቦታ ደግሞ ሊፈናቀሉ የማስቻል እነዚህ ሁሉ ታስቦባቸው የሚደረጉ ያብያ አስተዳደር የሚፈጽማቸው ስርነቀል የረብጃው አካል ናቸው ብለን ልንወስድ እንችላለን። በዚህ ነው መመለከታቸው። በአላት ለወደፊቱም ቢሆን በተከሰቱ ቁጥር ይሄ ሊፈጠር እንደሚችል መገንዘብ ያስፈልጋል። ምክንያቱም መንግስታዊ ሽብርተኛ ቡድን ነው ኢትዮጵያ ውስጥ ያለው። ህዝብ ሽብርተኛ ሆኖ ያቀመይትም ማለት መንግስት ቡድን ወይም ግለሰቦች ሊሆኑ ይችላሉ። ማስቸበር ማለት ሽብር ራሱ ትርጉሙ አንድን የህብረተሰብ ክፍል ወይም የእምነት ተከታይ ወይም የኢኮኖሚ አውታሮች ለይቶ ማጥቃት ወይም ህብረተሰቡን ማስጨነቅ እንዳይረጋጋ ማድረግ ማቃጠል መፍጀት መዝረፍ እነዚህ ሁሉ የሽብር አካላት ናቸውና ሽብርን ወደ ትርጉም ስንወስደው ይሄ ከሆነ ይሄንን እየፈጸመ ያለው መንግስት ነው ያብይ መንግስት ብለን ልንወስድ እንችላለንና በአብዛኛው አሁን ሞጆም የነበረውን ሀረርም የነበረውን ሌላም ቦታ የነበረውን ባንዲራውን ቢያቃጥሉባቸውና ቢወረውሩት እንኳን በሰላም በዓሉን ለማክበር ጥረት እያደረገ ነው። ህዝበ ክርስቲያኑም እየተባበረ ወንጀለኞችን በቁጥጥሩ ስር እያዋለ ይገኛል ብለን እንድንወስድ እንችላለን።
በጣም ጥሩ። እስቲ እንግዲህ ከዚሁ ከክልሉ ተአማራ ክልል ተብዮ ካለው አካባቢ የሚፈጸሙ ወንጀሎችን ባጭር እስቲ እንመልከታቸውና መሪዎቹ ያው ብዙ ጊዜ ተነግሯል የአማራነት ውክልና ስለሌላቸው እንደውም የዘር ሀረጋቸው ሰዎቹ እስካሁንም ድረስ ጸርቷል በአድ እየተባለ እስካሁን ከኤርትራ እስከ ሲዳማ ከትግራይ እስከ ሀረር ድረስ የሚጠቀስ ዘር ያላቸው ሰዎች ናቸው በአማራው ላይ ተቀምጡትና የክልሉም መጣራ በህብረተሰቦች የሚለው እና እነዚህ ሁሉ በአማራው ነገር ላይ የመደራጀት አቅሙ ሁሉ እንድማጠጥ ከፍተኛ ተጽዕኖ ያደረጉ ነውና አማራው ዙሪያ ላይ የሚደረጉ የሚፈጸሙ ወንጀሎች ከዚሁ ከቢአድን ጋር የተያዙ ናቸውና እስቲ ይሄንን እንደው ዘርዘር አድርገህ ባለፈው 2 አመት የጸዳት ተብሎ ማአት ከአማራው ላይ የነበሩ የተለያየ በተለይ ትግሬዎችና ከሌላም ክፍል የመጡ አማራ ያልሆኑ ተመንጥረው ማለት እርማት ተደርጎ ለውጥ ተደርጓል ተብሎ ነበር። አሁንም ግን ያሉት የዛ አይነቱ ተግባር እየፈጸሙ ነው። አሁን ቅድም እንዳልከውም በአካባቢ ያለውን ጸጥታ ለማስከበር አልመቻላቸውና የብሔራዊ ጸጥታው ክፍል ጣልቃ ገብቶ ይሄንን ለማን እንደሆነ ለመፈተሽ መቻሉም ራሱ አስቂ ነገር ነውና ይሄ አማራ ክልል የሚባለው በአማራው እንደማይመራ ነው ብዙ ሰው ምን በዚህ ዙሪያ ላይ መሰጠው አስተያየት አለ።
አይ ትክክል ነው። ይሄ በተለያየ ጊዜ ደጋግመን ስንናገረው ይቆያል ነው። አማርኛ የሚናገሩ ጸረ አማራ የሆኑ ሌሎች ህዝቦች ናቸው አማራ ክልል እና የአማራን አካባቢ እየመሩት ያሉት ብለን መውሰድ እንችላለን። ክልሉ በአጠቃላይ ደጋግመን የተናገረው ለምሳሌ ታምራት ላይኔ ወይም ጌታቸው ማሞ ታምራት ላይኔ በራሱ ስሙ ነው እና አማራ ለመምሰል ያደረገው ጥረት ነው። ሲዳማ ነው ሰውዬ። ይሄ ሰውዬ ክልሉን ለትግራይና ለተለያዩ ለቤንሻንጉል ሸንሽኖ በመስጠት ረገድ የተለያዩ ወንጀሎች በመፈጸም ረገድ ስለ አማራነት የሚያቀነቅኑትን በማጥፋትና በማስወገድ ረገድ ዘርፎን በማዘረፍ ረገድ አይነተኛ ሚና የተጫወተ ሰው ነው። ሌላው ተፈራ ዋልዋ የሚሉት ነው። ዋልዋ የተራራ ስም ነው። በለሳ አካባቢ የሚገኝ አባቱ ስም እንኳን አይደለም። ይሄ ሰውዬም እንደዚሁ ሁለቱም በኢሃፓ ዘመን በወንጀል ሲጠየቁ ጫካ ገብተው በኋላ አማራን ለመበቀል ከትግሬ ጎን ተሰልፈው ሲያጠፉ ነው ግለሰቦች ናቸው። ተፈራ ዋልዋ በአንድ በሰንኮል አካሉ በጤና ጉድለት እንኳን ሆኖ አማራን ለማጥፋት 24 ሰዓት ተክቶ የሚሰራ በሽታ የደቡብ ሰው ነው። ይሄም ጄኔራ ነው አማራ አይደለም። አማራነትን መስማት የማይፈልግ ደመኛ ሰው ነው። አዲሱ ለገሰን ማየት እንችላለን። እና ይሄም የምዕራብ ሐረርጌ ተወላጅ ነው። ቤተሰቦቹ ሁሉ ያገኙበት አጋጣሚ ነበረ። ኦሮሞዎች መሆናቸውን በትጋት የሚናገሩ ሰዎች ናቸው ያሉ። ፍላ ዮሴፍን እና ይሄ አዲሱ ለገሰን አሁን ብናየው የአማራን ክልል ወደ ትግራይ በመስጠት ረገድ ብዙ ሚና የተጫወተ ሰው ነው። በርካታ ስለነጻነታቸው ይዋደቁ የነበሩ ሰዎች፣ የላይና ታች አርማጭሆ ሰዎች የመተማና የቋራ ጀግኖችን ያስጨፈጨፈ ሰው ነው። ታምራት ላይ ያልሰራው ነገር የለም። አሁን 139 ትምህርት ቤቶች የዳስና የዛፍ ስር ናቸው ስንል የታምራት ላይ ነው ያሻራ ነው። የታምራት ላይ ነው ያሻራ ነው። የአዲሱ ለገሰ አሻራ ነው። የህላዊ ዮሴፍ አሻራ ነው። ህላዊ ዮሴፍ የማስታውሰው የአማራ ልማት ማህበር እና የባዕዴንን ድርጅት ጉዳይ ኃላፊ ነበር። መንግስታዊ ያልሆኑ ድርጅቶች ሀገር በቀልና ከውጭ ሲመጡ ወደ ትግራይ ነው የሚልካቸው። ጥሩ በጀት ሲኖራቸው ወደ ትግራይ ሄዱ እንጂ የሚያሰራ ነባራዊ ሁኔታ የለም ነበር የሚል እንግዲህ ለአማራው ተወክሎ ተቀምጦ እኮ ነው። በአማራ ክልል ማንም ኢንቨስተር እንዲሰራ አይፈቅድለትም። ወደ ትግራይ እንዲልክ እንዲያመቻች የተቀመጠ ወኪል ነበረ። አማርኛ መስማት የማይችል የማይፈልግ ቆሻሻ ደንቆሮ ሰው ነው ይሄ ሰውዬ ከሳንጃ ነው ያስታውሳለሁ። ከሳንጃ ሰረቋ ከምትባለው ቦታ ድረስ መንገድ አሰራለሁ ብሎ ባለማ ገንዘብ መንገዱ ተጠናቆ ሳይልቅ በጎርፍ ተወሰደና መኪና መጓዝ አይችልም እና ለመመረቅ ሲሄድ መንገድ የለም ምን ነው የሚመረቀው ብሎ አንድ አካባቢው ተወላጅ ተናገረ። ይሄን ሰውዬ በዱላ ነው ቀጥቅጦ ከጥቅሙጭ ያደረገው አካለ ጎደሉ ያደረገው በራሱ እጅ። እንዲህ አይነት ፋሽስቶች ናቸው እኮ ያሉበት። በረከት ስምኦን ኤርትራዊ ነው፣ ሙሉ ኤርትራዊ ነው። እናቱም አባቱም አባቱ ድሮ ነው የሞተው አናቄ የነበረ ነው። ኑሮዎች ጋር አባሯቸው መተው እዛ ጎንደር የወደቁ ሰዎች ናቸው። መጨረሻ እናቱም የዛሬ 15 ዓመት አካባቢ ነው የሞተች። ስትሞት ነቀኝ አዝማች ዘውዱ ምናምን የሚባሉ እዛ አካባቢ መጤ የሆኑ የባዕዴ ሎሌ የሆኑ የአዛውንት ቅሌታም ሰዎች አሉ እና እነዚህ ሰዎች ናቸው የቀበሩለት። እሱ ስለ ኤርትራ ሪፈረንደም ትግሬ ሁሉ ድምፅ እንዲሰጥ መመሪያ ሲሰጥ እና ሲያበረታታ የቆየ ሰው ነው መለስ ዜናዊም። እንዲሁ እናቱ ራሱ ሪፈረንደም የሰጠች ናት የመለስ እንዳል እና አንዲት ያክስቱ ልጅ አለች መንግስት ሰራተኛ የነበረች እና እዛ ተከልክላ ነው ትኖር የነበረ ከስራ ውጭ ተደርጋ እና እኔ እዛ በመሄድበት ጊዜ መታወቂያ ተከልክላለች፣ ከስራም ታግዳለች። መጨረሻ በረከት ከተባረረ በረከት ነበር መባረር ያለበት የመለስ ዜናዊ። አስተባባሪዎቹ ሳይባረሩ ወይም ከስራ ሳይገለሉ ይቺ ደሃ ለምንድን ነው መታወቂያ የምትከለከል ሰርታ እንዳትበላ የምትደረግስ በሚል መታወቂያ ያሰጠሁበት ከዚያ በኋላ ስራ ፈልጋ መተዳደር የጀመረችበት አጋጣሚ ነበረ እና ይህን ያህል በጣም የገነገነ በሽታ ያለባቸው ሰዎች ናቸው። እና ዮሴፍ ረታ ሌሎችንም በላቸው እነዚህ ሁሉ አሻራቸውን ጥለው አልፈዋል። አሻራቸውን ጥለው ሲያልፉ ደመቀ መኮንን፣ ገዱ አንዳርጋቸው፣ ንጉሱ ጥላሁን የተባሉ ኦሮሞዎችን ተክተው ነው የሄዱ። እነዚህ ሶስት ጋንግሪኖች ደግሞ ካልጠፉ እነዚህ ሶስት የነዛ ጠላቶቻችን አሻራዎች እስካልተወገዱ ድረስ አማራው በራሱ በአማራ ሰዎች ባንዳም ቢሆኑ በራሱ በአማራው ሰዎች ይመራሉ ብሎ መጠበቅ ያስቸግራል። እና አሁንም እኮ አማራው እኮ እየተመራ ያለው በኦሮሞዎቹ ነው፣ ሌላ ሰው እኮ የለም። እነዚህ ሁሉ አሁን ከወሎ የመጡ ሰዎች ናቸው፣ ኦሮሞዎችም ናቸው፣ አማራነትን የተጠየፉ ናቸው፣ ብቃትም የሌላቸው ናቸው፣ በየዘመናቱ እየተለጠፉ ጊዜያቸውን ያባከኑ ሰዎች ናቸው። በአማራው ደምና አጥንት ስልጣናቸውን ያካበቱ የሚገኙ ግለሰቦች ናቸው። ስለዚህ በራሱ በአማራ በሚባለው አካባቢ ወይም በክልል ሶስት የሚመሩ እንዲመሩ የሚመደቡ ሰዎች ተራ አማራና የሌላ ብሔር ሰዎች ናቸው። አሁንም ቢሆን አሁንም ስልጣናቸውን ለማቆየት ስለፈለጉ ጎጃምና ጎንደር ወሎ ሸዋ ያሉ የሚከፋፍሉት ተልኮ እየሰጡ አሁን በዲያስፖራው ባገሩስ እየከፋፍሉት ያሉት እነዚህ ናቸው። ምክንያቱም ብሔራቸው አማራ አይደለም እነዚህ። ብሔሩም አማራ የሆነው ቢሆን የነበረከት አሻራ ነው አለበት። የናዲሱ ለገሰ የነዚህ የነደመቀ መኮንን የሚባል ዘፈት የነዚህ ሁሉ አሻራ ነው። የነዚህ ሁሉ አሻራ የሆነ ሰው ትርነቀለው ጥሪያመጣ አይችልም። ምክንያቱም የግል ከርሶ ለጊዜው እየሞላ ጊዜውን መጨረስ ይፈልጋልና ነው። ስለዚህ አማራሮቹ የሌላ ነበሩ አሁንም የሌላ ብሔር ሰዎች ናቸው። ሌላው እንደዚህ የብሔር ብሔረሰቦች ክልል ነው የሚባለው ህዋት በሁለት መንገድ ታያለች። ህዋት ኦነግ ኦህዴድም ቢሆን በተለያየ መንገድ ነው የሚያዩት። አንደኛ አማራ የለም ብለው አማራን ያታልሉታል። የቤጃ ዘር ነው አንዳርጋቸው ጽጌ የሚባል ጋንግሪን እንደዋራው የቤጃ ዘሮች ናቸው እንጂ አማራ የሚባል ሰው የለም። ትግሬዎቹ በውስጣቸው ምንድነው የሚያወሩ እርስ በርሳቸው? አማርኛ የረኛ ቋንቋ ነው። አማራ ደግሞ ነገስታት በነገሰ ቁጥር በውትድርና የሚያገለግል የአንድ ማህበረሰብ መጠሪያ ነው እንጂ ብሔር አይደለም ብለው ነው የሚመጡ። ያጠፉት ሲፈልጉ ደግሞ አማራን አጥፋ ነፍጠኛን ትምክተኛን እየነጠሉ ከነ እምነቱ ጭምር ለማጥፋት ይነሳሉ። ስለዚህ አማራ የራሱ የሆነ ግዛት የለውም ነው በቃ አገው ቅማንት የትግራይ ተወላጆች እንደዚህ ኦሮሞዎች ሌሎችም ያሉበት ስለሆነ አይመለከተውም። አማራ የራሱ ክልል አይኖርም። በህገ መንግስቱም ውስጥ ውክልና የለውም። አማራ ውክልና ከሌለው የራሱ ክልል እንዴት ይፈጠርለታል? የለውም። ስለዚህ አማራ እንዳይደራጅ እነዚህ ሁሉ ነገሮች ጫና ፈጥረውበታል። ለወደፊቱም ቢሆን በአደረጃጀት ላይ ትልቅ እንቅፋት የሚሆነው በራሱ በውስጡ የተፈጠሩ መሪዎችም ያሉበት መሆኑ፣ በሌላ በኩል ደግሞ ሌሎች ጎሳዎችን እንደ እንቅፋትነት ለማስቀመጥ የሚደረጉ ሙከራዎች መኖራቸው፣ ለምሳሌ እንደ ጥማንትና ሌሎች የትግራይ ተወላጆች ኦሮሞዎች እንደዚህ አይነት የተስፋፊነት ስሜት መምጣት የትኛው አካባቢ ነው አማራ የሚለውን እንዳትገነዘብ የሚያስችል ነው። የማስታውሰው በ1992 ዓመተ ምህረት በረከት ስምኦን ከመከላከያ ጥያቄ ቀርቦለት አማራ ለምንድን ነው በአማራ የማይመራ ሲሉት፣ አማራ የሚባል ስቴት አለ የትኛው ዞን ነው አሁን ትክክለኛ አማራ የምትሉት ሲላቸው፣ መጨረሻ እርስ በርሳቸው ነው ያቃረናቸው። ግማሹ ወሎ ይላል፣ ግማሹ ደቡብ ጎንደር ይላል፣ ግማሹ ሰሜን ጎንደር፣ ግማሹ ምስራቅ ጎጃም፣ ግማሹ ምዕራብ ጎጃም። እንግዲህ ተመልከት፣ ምዕራብ ጎጃም ውስጥ አገው አለ፣ ኦሮሞ አለ፣ ሽናሽ አለ። ሰሜን ጎንደር ውስጥ ትግሬ አለ፣ ቅማንት አለ ለማለት ነው። ከፊል ወሎ ውስጥ ደግሞ ኦሮሞ አለ፣ አገው አለ፣ ትግሬ አለ ለማለት ነው። እና የትኛው ነው አማራ የሚለውን ከመጀመሪያም ጀምሮ በእንቅፋትነት የተሰለፉበት አስበው እየሰሩበት ያለው ነገር ስለሆነ እኔ የምመለከተው ይሄ ነው። አማራ መሪም የለውም፣ የራሱ ክልልም የለውም፣ በህገ መንግስቱም ውክልና የለውም።
በጣም ጥሩ። ማዕከላዊ ጥያቄው ቢአድን የሚባል ኃይል ቡድን ጠላቱ ነው ለአማራው የሚለው ነው። ሁሉንም ኢትዮጵያዊ አማራውን የሚያግባባ መልእክት ያለው እዛ ላይ ነው። ከዚሁ ከእንግዲህ አማራው ብሶትና እንትን ግፍ ላይ ከሚደርሰው ነገሮች አንዱ ትልቁ በሰሞኑን ጽንፈኞቹ ፕሮፓጋንዳቸውን እያሾሉ ነው። ለምን ሲታመንባቸው በኢትዮጵያዊነት ያምናሉ የሚባሉት እነ መራራ ጉዲናም አዲስ አበባ እንደ ፍልስጤም እንደ ኢየሩሳሌም ተሆናለች የሚል አባባል ያስደመጡ ነው። ይህ ማለት እንግዲህ ያው ከበባ ማድረግ እና ይገባናል የሚሉትን እየወሰዱ ያው አማራው መሬት አልባና መሬት ራሱን ለመጥፋት እንዲችል የሚደረግበት ሴራ ለመሆኑ ያሳያና ይሄ ንግግር አሁን በመሬት ላይ ያለው ንግግር ምንድነው ቅስቀሳ በጽንፈኞች በተለይ በኦሮሞ ጽንፈኞች የሚገፋው እንግዲህ ይሄንንም ወያኔ የሚጋራዋል የራሳቸውን ክልል በኃይልም ቢሆን ለማያዝ የሚደረግ ሽሚያ ላይ ናቸው ያሉት። እና ይሄ ነገር ራሱ አማራው እንዴት አይረዳውም ማለት ይቻላል? እሺ ቢአድን አስወጣውና ህዝቡ ግን አማራው ሌላው ከሀገሩ የበለጠ ከራሱ ከማንነቱ የበለጠ ከህልና የበለጠ ነገር ምን ይተብቀዋል ያሉት ኃይሎች ሊገሉት ሊያጠፉት አሰፍሰው መሆናቸውን ያያየ ለምንድን ነው ይሄን ነገር ለመረዳት ያልቻሉት ያለ?
አይ ልክ ነው። የአዲስ አበባ ፍልስጤምነት እኔ ብዙም ይሄ የመራራን አስተሳሰብ አልቀበለውም። ምክንያቱም አሁን አዲስ አበባን ሙሉ በሙሉ በቁጥጥራቸው ስር አድርገውታል። ዝም ብሎ እንዲሁ ዝም ብሎ ፍላጎትና ስሜት ስላለን ብቻ ባላደረው ምክር ቤት ወይም ሌላ ኃይል ወይም የህብረተሰቡ ጥረት ያስመልሰዋል ሌላ ምን ነው ነገር አለ? በፍጹም ከታጠቀ ከተደራጀ ከፍተኛ በጀት ከተመደበለት ኃይል ጋር የተወሰኑ ግለሰቦች በፍላጎት ላይ ተመስርተው የሚያደርጉት ጥረት መሰረታዊ ችግሩን ሊቀርፍ የሚያስችል አይደለም፣ ሊሆንም አይችልም። የአዲስ አበባ ጉዳይ ሊፈታም ከሆነ ደሴት መሃል ላይ ተቀምጦ በሚደረግ ትግል ሳይሆን ስር ነቀል የሆነ በመንግስት ለውጥ የሚመጣ ውጤት ነው የሚሆነው። መንግስቱን ስታስወግደው የአዲስ አበባም ሆነ የአማራ የኢትዮጵያዊነት ወይም ሌሎች መብቶች እና ጥያቄዎች በሙሉ የኢኮኖሚ የፖለቲካና ሌሎች መብቶች በሙሉ ሰብአዊ መብቶች ይከበራሉ። አለበለዚያ ግን ስለ አዲስ አበባ የሚከራከረው አማራ ብቻ ከሆነ ወይም የደቡብ ሰዎች ብቻ ከሆነ ትልቅ መስዋዕትነት ከማስከፈሉ በስተቀር የሚያመጣው ለውጥ እንደሌለ አይተናል። ለምሳሌ አሁን በየትኛውም የመንግስት ተቋማት አብዛኛው በኦሮሞ ሰዎች ተሞልቷል። አዲስ አበባ ሁለተኛው የሥራ ቋንቋ ኦሮምኛ ሆኗል። በተለያዩ አካባቢዎች የኦሮምኛ ቋንቋ ማስተማሪያ ተቋማት ተከፍተዋል። ነፃ የትራንስፖርት የቀለብ እና ሌሎች አቅርቦቶች እየቀረበ ከሁሉም ኦሮሞዎች ተማሪዎችን በገፍ የማስተማር ስራ እየተሰራ ነው ያለው። ሌሎችም እየተደረጉ ናቸው። እነሱ ሁሉ ሲደረጉ ያልከለከለና ከመጀመሪያ ጀምሮ መቅረፍ ወይም ማገድ ያልቻለ ኃይል ነገ የተለየ ስር ነቀል ተአምር ይፈጥራል ብሎ መገመት ያስቸግራል። ስለዚህ እንደ ፍልስጤም ትሆናለች እንደ ምናምን ትሆናለች ይሄ የራሱ ስሜት ነው። በነገራችን ላይ መራራ ጉዲናን ትናንት ከትናንት ወዲያ በርካታው ሰው እሱ እኮ የተሻለ ነው ኢትዮጵያዊነትን ይወዳል ይላል። ስለማያውቁት ነው። እሱ የፖለቲካ ሰው ነው፣ የፖለቲካ ሳይንስ ምሁር ነው። ይሄ ሰውዬ እንዴት አድርጎ መያዝ እንዳለበት የትግሉን አቅጣጫ ያውቃል። ኦፌኮ የኦሮሞ ፌዴራሊስት ኮንግረስ ብሎ ሲያቋቁም ኢትዮጵያዊነትን ፈልጎ አይደለም። የጎሳ ፓርቲ የጎሳ ፖለቲካ ድርጅት ነው የመሰረተ። በተለይ አማራው ግን በየዋህነት ነው የቀጠለ። ከሶስት አመት በፊት ሚኒስትሩ ታም መጥቶ ያቀረበው የጥናት ጽሁፍ የኦሮሞ ልጆች ያደረጉት ተጋድሎ መንግስትን እያንገዳገደ ትልቅ ውጤት እያስገኘ ሲሆን፣ ሆዳሙ አማራ ግን ከተኛበት እንዲቀጠቀስም የሚፈልግ አይመስልም ብሎ ነው ያቀረበው። ይሄ በአዋዜ ፕሮግራም አለም ነዋሲ ያቀረበውን ማዳመጥ ይቻላል። ተመልከት። እና በጣም ድብቅ ተንኮለኛ፣ በጣም አስቸጋሪ የሆነ ሰው ነው ሰውዬ። እሱ ሲታሰር ግን አብዛኛው ያዘነው ያለቀሰው አማራው ነው፣ ሳያውቀው ማለት ነው። ለነገሩ አማራው ሁልጊዜም ስለ ጠላቱ መስዋዕትነት ሲከፍል የሚኖር ህዝብ ነው። ጠላት ወዳጁን መለየት የተሳነው ህዝብ ነው። ትግሬዎቹ እንደሚሉት የሌላ ሎሌ ነው። ሎሌ ወይ አስተሳሰብ አዳብሯል። እና ይሄ ግለሰብ ስለፈለገም ስላልፈለገም አይደለም፣ እርግጥም ስለፈለገ ዛሬ አሸባሪ የተባለውን ጆሃርን ወደ ራሱ ፓርቲ አጠቃሏል። አሸባሪ የተባለውን ኦነግን ወደ ራሱ ፓርቲ አጠቃሏል። የዚህ ሰውዬ የመነሻውም መድረሻውም የነበረው ይሄ መሆኑን ያሳያል። እና አዲስ አበባ የሚለውን ነገር እኔ በአጠቃላይ አዲስ አበባ መፍትሄ ልታገኝ የምትችለው ስርዓቱ ሲፈርስ ህዝባዊ ትግል በህዝቡ እጅ ውጤታማ ሆኖ ሲገኝ ብቻ ነው የሚለውን ነው የምወስደው። ሌላው ይሄ የብአዴን አስመሳይ ንግግር ምናምን የሚባል ነገር
ትክክል ነው። በመሰረቱ ያለፈው አንድ አመት ከመናምን አንድ አመት ከስድስት ወር ከስምንት ወር የተገኘው ለውጥ የተባለው እኮ የትግራይንና ህዋትን የጠላ በሙሉ አብዮተኛ ተደርጎ ተወስዶ ነው። በቃ አሁን አብዮተኛ ለመምሰል ህዋትን መዝለፍ ያስፈልጋል። ህዝቡም በዚህ ይቸረካል። በቃ ህዋትን የተሳደበ አብዮተኛ አርጎ ይወስዳል። ግን አይደለም። ብአዴኖች ህዋትን የመዝለፍ ወይም የመተቸት የማስፈራራት ሞራላዊ አካላዊ አቅም የላቸውም። በመሰረቱ የህወሓት እኮ ጉደፈቻ ልጆች እኮ ናቸው እነዚህ ልጆች ከአብይ ጀምሮ። ስለዚህ የነሱ መግለጫው ውሸት ነው። በህዝቡ ዘንድ ትኩረት የሳቡና የተመሰገኑ መስሏቸው አሁን ዛሬ ትግሬን የጠላ በሙሉ ይወደዳል። ግን ከትግሬ ጥላቻ በስተጀርባ ወይም ከህወሓት ጥላቻ በስተጀርባ ያ ሰው ምንድነው ራዩ ግቡ ምንድነው ብሎ እንኳን የሚያስብና የሚያጠና ክንውኑን ደግሞ የሚከታተል ማንም ሰው የለም። ስለዚህ ህወሓትን ስለጠላ ስለወደደ አይደለም። አሁን ለመሰረታዊ ትግልና ለአማራው ነጻነት ተክቶ የሚሰራ ማን ነው ብለን ነው መሄድ አለበት። ንግግርም አይደለም። ንግግር ምን ያደርጋል? የፖለቲካ ስርዓቱን የሚመራ ሰው ተናገረ አልተናገረ ምን ይጠቅመናል? 139 የዛፍና የዳስ ትምህርት ቤት አለ ካልኩ በቃ አንዷን ትምህርት ቤት እንኳን ማሰራት የሚችል መሪ ነው ምን ፈልግ እንጂ ንግግር የሚያሳምር አይደለም። ደመቀ እኮ በመለስም ጊዜ ሲዘላብድ የኖረ ሰው በዚህኛው በኃይለ ማርያምም ጊዜ ሲለፈልግ ኖሯል። አሁንም እንደዚሁ። ይሄ ሰው የጸረ ክርስቲያን ነው፣ እስላም ስለሆነ ጸረ አማራ ነው፣ ኦሮሞ ስለሆነ። በሌላ በኩል ደግሞ አድርባይ ነው፣ ፈሪ ነው። እና ይሄ ሰው አሁን ህወሓትን ተናገረ ተብሎ መደነቅ አለበት? ንጉሱ ጥላሁን ጸረ አማራ ነው። ለምንድን ነው የሚደነቀው? ያንን እኮ የሚለው ፖለቲካዊ ትርፍ የተገኘ መስሏቸው ነው እንጂ ራሳቸው የህወሓት እና የትግራይ ጉደፈቻዎች አይደሉም። ትግረኛ ለመማር ገንዘብ ከፍለው ደፋ ቀና የሚሉ አይደሉም እነዚህ ሰዎች። ስለዚህ አስመሳይ መግለጫ ነው ነው። በአጠቃላይ ግን ብአዴንን በማስወገድ ብቻ አይቆምም። አሁን የአማራው አደረጃጀት ትልቁ ችግር ምን አለ መሰለ? የአማራው አደረጃጀት ለምንድን ነው አደረጃጀቱ ውጤታማ የማይሆነው? ህብረተሰቡስ ለምንድን ነው ለውጤት የማይተጋው ለሚለው ነገር የአማራው ትግል ውስብስብ ነው። ከሌሎች ሁሉ ይለያል፣ ከሌላ ብሔር ይለያል። ምክንያት የኦህዴድ ታርጌት ነው፣ ኢላማ ነው አማራ። የህወሓትም ኢላማ ነው፣ የሌሎችም የደቡቦች በለው የቤኒሻንጉል የሶማሌ የእነዚህ ሁሉ ኢላማ ነው አማራ። ስለዚህ ትግል ሊታገል ከሆነ ከኦህዴድ መንግስት ብቻ አይደለም ከህወሓትና ከህወሓት ጀርባ ካለው የትግራይ ህዝብ ጋር ጭምር ነው። ያ ብቻ አይደለም፣ ከዓለም አቀፉ ህብረተሰብ ጸረ ነጭ ቅኝ አገዛዝ አቋም ይህንን አቋም ከሚያወግዙት ነጮች ጭምር ጋር ነው ትግሉ። ኦርቶዶክስን ከሚጠላ የአረቡ ዓለም የምስራቅ አፍሪካ ሀገራት ጋር ነው። ስለዚህ የአማራው ትግል ውስብስብ ነው። በሌላ በኩል ደግሞ አማራው ራሱ የገባበት ሃይማኖታዊና ባህላዊ እሴቱ ለስር ነቀል አስተሳሰብ ለጠላቶቹን በቀላሉ ለመለየት እና የመጨረሻ እልህ አስጨራሽ ትግል ለማድረግም ችግር ስላለበት ነው። ስለዚህ ብአዴንም ደግሞ ውስጡ ገብቶ አሰናካይ ነው። ብአዴን ብቻ አይደለም፣ ብአዴን የሚያቋቁማቸው ደግሞ ድርጅቶች አሉ። ብአዴን እያቋቋማቸው አሁን በአውሮፓም በምንም የሚዞሩ ድርጅቶች አሉ። በሀገር ውስጥ አሁን ደግሞ እየተቋቋመ ያላለ ብአዴንን ስንጠላ ስሙን ቀይሮ ብአዴን ሌላ ድርጅት እየሆነ ደግሞ ይመጣል። አሁን እነዚህ ድርጅቶች በአማራ ስም የአማራ ስያሜ ይዘው የወጡ ድርጅቶች አልፎ አልፎ የህዝብን ድጋፍ ለማግኘት የአማራ ህዝብ ቆርጦ መታገል አለበት፣ መስዋዕትነት መክፈል አለበት ይልሃል። ከዚያ በኋላ በሙሉ አማራ ያችን ቃል ሲያመነሽክ እነሱ አንድ ወር ሙሉ ያሉበት ቦታ አይታወቅም እንጂ የአማራ ድርጅት የተባሉ እኮ ከነ መራራ ጉዲና ከነ ሌንጮ ለታ ከነ ሌንጮ ባሴ ጋር እኮ ተሰልፎ ቁጭ ብሎ እኮ ሲመክር ያየ ነው ነው ከታሪካዊ ጠላቶቻችን ጋር ማለት ነው። ምን ሊፈጠር? ስለዚህ አደንቆ ረግዘው ነው። አብዛኛው ህብረተሰብ አልተረዳውም። ነገ ውስብስቡ ነገር ሲመጣ ያየዋል። ስለዚህ የአዲስ አበባውን ጉዳይ በመሰረታዊ ለውጥ ውስጥ የሚመጣ መፍትሄ ካልሆነ በስተቀር ለአዲስ አበባ ብቻ በሚደረግ ትግል ነጻነት ይመጣል ብሎ መጠበቅ አይቻልም። የባዕዴን መፍረስ ብቻውን ለነጻነትም አያበቃንም። ከዚያ የዘለለ ትርነቀልና ሁሉ አቀፍ ትግል ማድረግ ይጠበቅብናል ነው። ሌላው ደግሞ የማስመሰያ ንግግራቸው ህወሓትን ማስፈራራት የሚያስችልም ፖለቲካዊም አካላዊ ቁመናም የላቸውም። ውሸታቸው እና ይሄ ነው። በዚህ መልኩ ነው
አይ በጣም ጥሩ። አሁን ለክነ ማስፈራራቱን በመለከት ብዙ አማራዎች ጥያቄ በጣም እንደ ደስተኛ ሆኖ ብዙ ሲወራለት ቆይቷል። ግን ቁልፍ የሆነውን የወልቃይትን ተገደን አራያን መለከት ነገር እና በአድን አስተያየቁም ወያኔ በሚሳደውበት ጊዜና የህዝቡን ህልውናና ጄኖሳይድ ከፈጸሙባቸው ጋርም እየተሞዳሙዱ ያሉናቸውና ይሄንን የወያኔን ተናገሩት እንዲያረጉ ሰደው የሚለው ቆቁልሽ እናንተን ነው ተራ ነገር ነው ወደዛ መገባት የለበትም በጥሩ ነገር አስቀምጣዋል። እስቲ ወደ አንድ ሌላ ደግሞ ብርቱ ጉዳይ ልውሰድ። ይሄ ዶክተር አብይ ነው ብልጽግና ፓርቲ በመለከት ነው። ከተነ ጋር ፍጥጫ ላይ ናቸው የለየ ነገር አይታወቅም ላውላው ሲታይ ማለት ነው በውስጣቸው ምን እንዳለ አብረው ተናበው የሚሰሩ ናቸው የሚለውም አባባል አለ። ግን አንድ አገዛዝ እንደው መልክ ቢኖረው ተነግኔ ብልጽግና ፓርቲ ውስጥ አልገባም ይሄንን ውደት አልፈልግም ብሎ ካለው በቀጥታ ከፌደራላዊ እንትን ውስጥ ማውቀ እንትን ሹመታቸው ላይ ተቀመጡት የትግራይን የተነግ ተወካዮች ማባረር ይገባው ነበር። ትክክለኛ ልዩነት ቢኖራቸው ኖሮና ህዝቡን ያታለሉት ነው በጉንዮሽ የሚሰሩት ስራ ሌላ ነው የሚል አባባል አለና በዚህ ላይ መሰጠው ትችታለ።
አው እንትን ነው እኔ እንደምገነዘበው እና ካም በፊትም ሲገልጸው እንደነበረው ይሄ ፓርቲን ከመምጣቱ በፊት ከዛሬ 3 አመት በፊት ሲገልጸው የነበረ ነው። በአዲስ ፓርቲ ሽፋን ኢህአዴግ እንደገና የማታለሉን ተግባር ይቀጥላል ስል ቆይቻለሁ እና በዛው መሰረት ነው ዛሬ ይሄ ፓርቲ ሆኖ የሆነው። ፓርቲው ከኢህአዴግ አስተሳሰብ ከኢህአዴግ ድርጅታዊ ህሳቢዎች የሚታሰብ አይደለም። ስለዚህ ብልጽግና ፓርቲም አያደግም አንድ ነው። ስያሜው ብቻ ነው የጠፋው። ስያሜው ብቻ ነው የተቀየረው። በሌላ በኩል ህገ መንግስቱ ለውጥ አላመጣ። ሌሎች ከህገ መንግስቱ ውጪ የህብረተሰቡን የመጣፍ የመሰብሰብ የመናገር ሌሎች መብቶችን የማረጋገጥ እንቅስቃሴን የሚገደቡ ጸረ ሽብር ሌሎች የተባሉ አዋጆችን በሙሉም አላስቀረም። በሀገሪቱ ያለውን የእርስ በርስ ግጭት የጎሳ ግጭት የሃይማኖት ግጭት ሌሎችንም አላስቆመም። እነዚህን ሁሉ ባላደረገበት እና የአሰራር የአደረጃጀት እና ሌሎች ለውጦች ባላመጣበት ከትግራይ መዋቅር ወደ ኦሮሞ መዋቅር በተቀየረበት የተለየ ስርዓት እንደመጣ ወይም የተለየ ፓርቲ እንደተመሰረተ አርጎ መውሰድ ራስን ማታለል ነው የሚሆነው። ስለዚህ ኢህአዴግ ማለት ነው ብልጽግና ፓርቲም ያው ነው ኢህአዴግ ነው። ልዩነትም የላቸው አብይና ደብረጽዮን አብይና ህዋት ደግሞ አይጣሉም። የማይጣሉበት ምክንያት አብይ የህዋት ወደፈቻ ልጅ ነው። በመሰረቱ ህዋት ባይኖር ኖሮ አብይ ባለስልጣን አይሆንም። ለእንጀራ የማይበቃም ምናልባትም ከመጀመሪያ ጀምሮ በነበረው ደህንነት ተነስቶም በረሃብ ሞቶ ይሆናል ወይም ከዛሬ ላይኖር ይችላል። ይሄ ሰውዬ ለዚህ ሁሉ ያበቃው ህዋት ነው። ለዚህ ሁሉ ያበቃው ህዋት መሆኑ ለሱ ብቻም አይደለም። ኦህዴድን ለዚህ ሁሉ ያበቃው፣ ኦነግንም ለዚህ ሁሉ ያበቃው፣ ጆሃርንም ለዚህ ሁሉ ያበቃው ህዋት ነው። ይሄንን መራራ ጉዲናም እየተናገረ ነው። ለዚህ ያበቁንን ስልጣን ያስረከቡንን የትግራይ ሰዎች ወይ ህዋቶች መቃረን አንፈልግም፣ ከጎናቸው ሆነን በአንድነት እቺን ሀገር እንመራለን ያለ እንጂ ተቃርነናል አላለም። እርግጥ ነው የጥቅም ግጭት ሊኖር ይችላል። የጥቅም ግጭት የፖለቲካ ልዩነት ግጭት ግን አይኖርም። የጥቅም ግጭቱ የሚመጣው ምንድነው? ትናንትና ትግሬዎቹ በሀገሪቱ በሙሉ በመሬቱም በኢንዱስትሪውም በጅምላና በችርቻሮ ሽያጩም በተለያየ ሁኔታውም በአየርም በየብስም ሲዘርፉ ነበር። ሁልጭ አድርገው ሀገሪቱን ከጥቅም ውጭ ነው ያደርጓል። በብድርም በእርዳታም የተሰጠውን ገንዘብ ሁለት ሶስተኛውን ወደ ራሳቸው አካውንት ነው ያስገቡ። ስለዚህ ያ ነገር በተወሰነ መልኩ ቀንሶ ይሆናል። አሁንም ዘረፋ ላይ ናቸው፣ ግን በተወሰነ መልኩ ቀንሶ ይሆናል። ቢቀንስ ደግሞ የተወሰኑ ኦሮሞዎች በእነሱ ቦታ ተተክተውበታል ዘረፋ ላይ ናቸው። ስለዚህ የጥቅም ግጭት ካልተፈጠረ በስተቀር የፖለቲካ ልዩነት፣ የፖሊሲ ልዩነት፣ የግብ ልዩነት የለም። የነሱ ግብ ጸረ አማራ ጸረ ኢትዮጵያ አቋምን እውን ማድረግ ነው። ስለዚህ በጸረ አማራ አቋማቸው ሻዕቢያ ህዋትና የኦሮሞ ድርጅቶች ተመሳሳይ አቋም ናቸው አላቸው። ዋናው ኢላማቸው አማራነት ነው። አማራ ባይኖር ጦርነቱ አልነበረም መጀመሪያው ነው። አማራ ስለነበረ ነው የሻዕቢያም የኦነግም የህዋትም ጦርነት መነሻው። አማራ ስላለም አንድነታቸው እንደቀጠለ ይቀጥላል። አማራ ግዛት አልባ ሲሆን ሲበተን ያን ጊዜ ቅራኔያቸው መደባዊ ይሆናል፣ ፖለቲካዊ ይሆናል፣ ወይም ደግሞ ስርነቀል ይዘት ሊኖረው ይችላል። ስለዚህ ከጥቅሞች ከጥቅም ግጭቶች ውጪ መሰረታዊ ልዩነት ወይም ቅራኔ የላቸውም ብሎ መውሰድ ይቻላል። በሌላ በኩል እኮ ህዋት እኮ የኦዴፓም ያዴፓም እኮ የበላይ ጠባቂ ነው። የበላይ ጠባቂ የሆነበት ምክንያት ለኦዴፓ ያማራ ለጣነት ፈላጊነት እየጎላ ሲሄድና በትግሉ ወደ ነጻነት መስመር እያጠናከረ በሚገባበት ጊዜ የህዋትና የሻቢያ ጥቅሞች ሊጣረር እንደሚችል ከግምት አስገብተው ኦዴድን መጠበቃቸው አይቀሬ ነው። አሁንም እየጠበቁት ናቸው ያሉት ሚኒስትር ዴታዎች፣ የተለያዩ ኃይሎች በሙሉ ትግሎቹ ናቸው ከኦሮሞ ቀጥሎ ያሉት። በተለያየ ጊዜ የትግራይ ምሁራንም የሚሉት ይሄ ነው። አማራ ወደ ስልጣን የሚመጣ ከሆነ ለውጊያ ከትግራይ እንመጣለን። ኦሮሞዎች የሚቀጥሉ ከሆነ በግን ትብብራችን በዚሁ ባለበት ሁኔታ እየቀጠለ የጋራ ሀገራችንን እንመሰርታለን። የጋራ ሀገር ማለት እነሱም ትግራይን ኦሮሞዎቹም ኦሮሚያን ማለት ነው። እና ይሄ ነው። ስለዚህ ልዩነት የላቸው፣ በፍጹም ቅራኔም የላቸው። የህወሓት ለጊዜው ወደ ብልጽግና ፓርቲ አልገባም ቢልም ነገ ከነገ ወዲያ የሚያመጣውን አናውቅም። ያን ጊዜ ደግሞ ገባለው ሲል የሚከለክለው እኮ የለም። ልጆች ያለ ያለው ስለዚህ ለውጥ የለውም ብለን ብንወስደው ነው የሚሻለው።
እሺ፣ በጣም ጥሩ። አሁን ሁሉም የሚስማማበት ጉዳይ ነው። ላውላውን እንዲሁ ለማስመሰል ይናከሳሉ እንጂ ያው ቢጋፉት ካሻ ለካሻ በጥቅም ጉዳይና በሌላም ነገር በጸራ ማራነታቸው የጋራ እንትን አላቸው፣ አስተራሮች አሏቸው። ይሄንን በተለያየ መንገድ ጸውታል። ዛሬም በኢትዮጵያ የሚፈጸመው ጸራ ማራ እንቅስቃሴና ድርጊቶች፣ ወንጀሎች የሁለቱም ጣምራ ድርጊት ነው። በሰኔ 15ቱም የተከናወነው በነ ጀነራል አሳምነው በሌላም የሁለቱም አብረው የፈጸሙት ነው። ይሄንን ደግሞ ምንም የሚለውጠው እንትና ሌላ ጣምር ነገር የለም፣ ሀቅ ነው። እስቲ አሁን እንግዲህ ወደ 5 6 ደቂቃ አካባቢ ቀረኛል እና እስቲ ወደዚህም አሁንም በአገራችን ጉዳይ ብዙ ኢትዮጵያውያን ላይ አሳሳቢ ደረጃ ላይ የጣለ እዚህ ጠለፋ አፈና የሚባል ነገሮች በአገራችን ያልሰማ ነው። ካሁን ቀደም በናይጄሪያ ቦኮ ሐራም የሚባል ጽንፍ ምንድነው ሽብርተኛ ድርጅት ልጆች ከየትምህርት ቤት ሴቶች እየጠለፉ እየወሰዱ በመድፈር ብዙ ነገሮችን ወንጀል በመፈጸም ዓለም ሲዋግዘው ቆይቷል። አሁንም በአገራችን ያ የተፈጸመ እየፈጸሙ ያለው መስለኛል። እነ ቦኮ ቄራ ለናቸው ቄሮች ይሄን ነገር እየሰሩ ይመስላልና ስንት እንደሆነ አይታወቅም። 30 40 ልጆችን የታፈኑት የንጉሱ ጥላሁን ያብይ ቃል አቀባይ አስፈትተናል የሚል መግለጫ ሰጥቶ ነበር። ከዛ በኋላ ደግሞ ዛሬ ነው ትናንትና የኦሮሚያ ኮሚሽነር ኃላፊ ወደ የትምህርት ቤታቸው መልሰናቸዋል የሚል መግለጫ እየሰጡ ነው። እና በዚህ በኦሮሞ ክልል ይባለው 35000 አማራዎች አማራ ወጣት ተማሪዎች መማር እድል ያጡ ወደ የተወለዱበት ቦታ ሄደዋል ላል እነዚህ ይሄኛው ደግሞ ወደ ትምህርት ቤታቸው መለሰናቸው ይላልና ይሄ ወንጀል ይሄንን አጸያፊ ወንጀል ዓለምም ብዙም አልዘገበውም፣ ግን በኢትዮጵያ ሕዝብ መካከል ወላጆችንም ያሰቃየ ነው። በሰቆቃ ይኑር አይኑር በህይወት አይታወቅምና ይሄን ቀልድና ፌዝ እንደሚመለከት ምን መደረግ አለበት ላል መቼም ሁሉ ነገር ካቅም በላይ የሆነ ነውና ይሄን ፕሮፓጋንዳ ግን ማንም ድርጅት ተቃዋሚ ድርጅቶችም ሊተቹት አልቻሉ። ተው እንጂ ይሄ ሽብርተኝነት በአገራችን እንግዳ ነገር ነው። ሌሎች ሽብርተኝነት ሲፈጸሙ ኖረዋል። ይሄ ግን አይን ያወጣ ተማሪ ህፃናቶች ምንም ደብተርና እስክሪብቶ ያዙትን ጠልፎ በጫካ ውስጥ በማድረግ ሴቶችን በመድፈር ወንጀል እየተፈጸመ ነውና ይሄንን አሳፋሪ ጉዳይ መለከት ያለን አስተያየት ታጋራን።
ይሄ አንደኛ የተማሪዎች ከ35 37 ሺህ በላይ ተማሪዎች ከፍተኛ የትምህርት ተቋማት መባረርን በተመለከተ ከጅምሩ ጀምሮ እኮ ነው የአማራ ተማሪ እንዳይማር እኩል ተፎካካሪ እንዳይሆን ጥረት የተደረገው። ለምሳሌ ታስታውስ ከሆነ አገር አቀፍ የፈተና ውጤት በሚመጣበት ጊዜ የአማራ ተማሪዎች ሰቃይ ውጤታማ ሆነው ነበረ። የአማራ ተማሪዎች ውጤታማ የሆኑባቸውን የትምህርት መስኮች ፈተናው ተሰርዟል እኮ ያለበት ነው ያብይ መንግስት አታስተውል። ስለዚህ በመጀመሪያ ብዙ ተማሪ እንዲቀር አደረገ። ፈተናቸው እንዲሰረዝ ተደርጎ ከፍተኛ ነጥብ ያገኙባቸውን ተሰርዞ ዝቅተኛ ነጥብ የተገኙባቸውን በአገር አቀፍ ደረጃ ተቀብለናል የተባለበት ተመልከት። በአማራ ክልል ብቻ ተከልሎ ከዛ በኋላ ከ37,000 በላይ ደግሞ እንዳይማር ሲደረግ በርካታ ቀን ሰራተኛ እንዲፈጠርና ተፎካካሪ የተማረ የአማራ ትውልድ እንዳይፈጠር ከመፈለግ ባለፈው እንደገለጽኩት ሰፊ ስትራቴጂ እኮ ተነድፎለት እየተሰራ ስራ ነው። ትልቁ የሚያሳዝነው ኦሮሞዎቹ ይህንን መስራታቸው አይደለም። 37,000 ተማሪ ሲባረር አንዱ እንኳን ድንጋይ በባዕዴን አመራር ወይም በሌላው ላይ ድንጋይ እንኳን መወርወር አለመቻሉ ጭቆናን አሜን ብሎ የሚቀበል እጅግ የሚያሳፍርና የሚያሳዝን ትውልድ አማራው እንዳለው የሚያሳይ ነው። በኢህአፓ ውስጥ በመኢሶንና በተለያዩ ድርጅቶች እኮ በዚያን ዘመን ያንን መንግስት ያንገዳግደው የነበረው 37,000 ወጣት አይደለም፣ ከዚያ ቁጥር ባነሰ 10
አርማጆቻችን የቴሌፎን መቋረጥ አጋጥሞናል። በሚቀጥለው ሙዚቃ ተከታተሉን እንመለሳለን። አርማጆቻችን እንግዳችን አግተናል እንግዲህ መጨረሻ ጥያቄ የሚሆን ነው ቀደም በያነሳሁት ያማራ ተማሮችን ጉዳይ መለከነ ጀመርከው እንግዲህ የነ ተማሮቹ ይሄን ቁጥር ያላቸው 37000 40000 ሜትርስ መበተናቸው ያው አገዛዙ ስልት ጋር የታያዘ ነው የሚል ነበርና እንግዲህ ያለና 56 ካዮች ናቸው በዚህ ዙሪያ እስቲ ያለህን አስተያየት እንግዲህ አጋራና በዚሁ እንሰናበታለን
እሺ አመሰግናለሁ አጠቃላለሁ ይሄ የተማሪዎች መታገት የመንግስታዊ መዋቅሩ ስትራቴጂ አንዱ አካል ነው ነው በሌላ በኩል ከ37000 በላይ ተማሪዎች ዛሬ መባረራቸው ብቻ ሳይሆን ትናንትናም ወደ ዩኒቨርሲቲ የአማራ ክልል ተማሪዎች እንዳይገቡ ከፍተኛ ውጤት በአገር አቀፍ ፈተና ከፍተኛ ውጤት በብዙ የትምህርት መስኮች ከፍተኛ ውጤት ያመጡት የአማራ ክልል ተማሪዎች ነበሩ ሰቃይ ተማሪዎች ከፍተኛ ውጤት በአማራ ክልል የተገኘባቸውን የትምህርት ዘርፎች አስመልክቶ እንዲሰረዝ ነው ያደረገው ያብይ መንግስት እንዲሰረዝ አማራን ክልል ለይቶ ያ ተማሪዎች እንዲጎዱ ማለት ነው ከዛም በኋላ በዚያ ውጤት ተጎድተው በርካታዎቹ ወደ ዩኒቨርሲቲ ለመግባት አለመቻል የገቡትም ቢሆኑ አሁን ደግሞ በጋራና በጅምላ እንዲባረሩ ሲደረግ እነዚህ ሁሉ ታስቦበት የሚደረግ ነው ታስቦበት የሚደረግ የተጠለፉት ተማሪዎች ሆን ተብሎ ነው የተደረገው 20 30 ተማሪዎች ተጠልፈዋል 20 21 ባንኮችም ተዘርፈዋል እዛው አካባቢ ይሄ መንግስታዊ ትብብር ስላለው ነው ትልቁ ነገር ግን 30 እና 40 ሺህ ተማሪ ከፍተኛ አቅም አለው ያንደን የፖለቲካ ስርዓት ለማንገዳገድ ለመታገል ለውጤት ለመብቃት በኢሃፓ በኤምኤስኦን በሌሎች ዘመናት እኮ ከዚህ ባነሰ ቁጥር በነበራቸው እኮ ተማሪዎች ነው ያ ሁሉ መንግስትን የማስጨነቅ ስራ የተሰራው ዛሬ 37000 ተማሪ ግን ወደ የቤቱ ነው ሄደው ግማሹ ወደ ቀን ስራ ግማሹ ጭቆናን እንደ ባህል ተሸክሞት ገብቷል ማለት ነው ያ ትውልድ ይሄ ትውልድ ስለዚህ በእያለበት ከቀበሌ ጀምሮ እስከ ክልል ድረስ ባሉ የባአዴንና የሌሎች ክልሎች መሪዎች ላይ እርምጃ በመውሰድ ተፈሪነቱን ወይም ደግሞ ለጣነት ፈላጊነቱን ማሳየት ካልቻለ በስተቀር ጭቆናው ይቀጥላል ፍተናውና መታገቱም ይቀጥላል ምክንያቱም መንግስት አማራን ለማጥፋት የአማራን እምነቶችም ከስር መሰረታቸው ለማናጋት ቆርጦ የተነሳ በጀት የመደበበት የሰው ኃይልና መዋቅር ዘርግቶ የሚሰራበት ስለሆነ እኔ የምለው በአጠቃላይ ስር ነቀል ለውጥ በማምጣት ሁሉንም መፍትሄ ለማግኘት ህዝቡ መታገል አለበት ተማሪዎች ወደ ቀን ስራ ከመሄድ ይልቅ በአደንን መታገል የሚችሉባቸው ሰፊ ድሎች ስላሉ በዚህ ረገድ የራሳቸውን አስተዋጽኦ ማድረግ አለባቸው የሚል አስተሳሰብ ነው ያለኝ ስለዚህ ይህንን መገንዘብ ይኖርብናል ሌላ ለምሳሌ መንግስትን በተመለከተ አሁን ኦህዴድ ወይም ኦዴፓ ጆዋርና አንድ ሌላ መንግስታዊ ያልሆኑ ድርጅቶች ለኦፌኮ ከፍተኛ ገንዘብ ፈሰሳርገዋል ያደረጉት ገንዘብ ለምርጫ ስራ ማስኬጃ እንዲሁም በስፋት አባላት መመልመያና ህብረተሰቡ ላይ የፖለቲካ ስራ ለመስራት ታስቦ ነው ስለዚህ ልዩነት የላቸው በአንድነት ኦሮሞዎቹ በአንድነት ቆመው የትግሬዎቹ የበላይ ተጣቂነት አማራንና አመቱን ለማጥፋት የተነሱ መሆኑን አውቆ ለትግር መዘጋጀት በአጋጣሚ ፍርአቱ አንድ ቦታ ላይ እንኳን ስታክ ቢያደርግ አንድ ቦታ ላይ እንኳን ችግር በገጠመው ጊዜ አማራ ነጻነቱን ለማግኘት ያቺን አጋጣሚ መጠቀም መቻል አለበት ኮብሮ መነሳት አለበት በመንግስታዊ መዋቅሩ ላይ ውድመት መፈጸም አለበት መንግስታዊ መሪዎቹንም ማጥፋት አለበት ይሄን ሲፈጸም ነው ነጻ የሚወጣው አለበለዚያ እንደተባለው አማራ ራሱ ክልል የለው ክልሉንም ይቀራመቱታል ህዝቡም ይበተናል ያኔ የአማራ ወጣቶች እንደ ፍልስጤም ድንጋይ ወርዋሪ ይሆናሉ ትግሬዎቹና ኦሮሞዎቹ ደግሞ ጥይትና መሳሪያ ወይም ጥይትና ሚሳኤል ተኳሾች የሚሆኑበት ነባራዊ ሁኔታ ይፈጠራል ምንም ጥያቄ የለውም ተኝተን ብንጠብቅ ፈጣሪም ይገላግለን አይደለም ስንታገል ብቻ ውጤት እናገኛለን ነው እኔ ጨርሻለሁ አመሰግናለሁ
በጣም ጥሩ አታያለው ኢሳ ወጨ ከዚህ ላይ ምን ጨምረው ነገር የለኝም ዋናው ቁልፍን ጥያቄ ነው ያነሳው መደራጀትና ኃይል ገንብቶ መገኘት የህልውና ማስጠበቂያ ነው በጣም እናመሰግናለን በሌላ ጊዜ እንግዲህ እስቲ ደሞ ሌሎች ጥያቄዎች ምኖርናል በጣም አስተያየት ሰፊና ጥልቀት ያለው ስለሆነ አሉም ልምዶችም ለብዙዎች ኢትዮጵያውያን የሚጋሩ ስለሆነ በሌላ ጊዜ እንገናኛለን በዙ እንሰናበታለን እንደና አሁን
አመሰግናለሁ እግዚአብሔር ይስጥልኝ
ና ብለላችሁ
Du har
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የጥር 10 ቀን 2012 ዓ.ም ተምረት ወይም የጃንዋሪ 19 2020 ስርጭታችንን ያስተናግድናችሁ ንጉሥ ታምራት ከኮላ ወርቁና እኔም የቴክኒኩን ድጋፍ የሰጠው ወርቁ ሞላ ነበር። በድጋሚ መልካም የጥምቀት በዓል ይሁንልን ይያል እንሰናበታለን። ድል ለኢትዮጵያ ሕዝብ።
Sous-titrage Société Radio-Canada